ሰላም ጤና ስጥልኝ አድማጭ ተመልካቾቻችን እንደምን አምሽታችኋል? የዛሬ የግንቦት 1 ዕለተ ሰኞ 2014 ዓ.ም ተምረት የጋቢና ቤ ምሽት መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ያዝናቸው ዘገባዎችና ጥንቅሮችን አስተዋውቃችሁ ከሰሞኑ በዋሽንግተን ዲሲ እና አካባቢዋ የሚኖሩ ትውልደ ኢትዮጵያውያን በትውልድ ሀገራቸው የሚካሄደው ጦርነት ምክንያት የወደሙ ተቋማትን ለመርዳት የገቢ ማሰባሰቢያ መርሃ ግብር አካሂደዋል። እሱን በተመለከተ በምሽቱ ዘገባ ይኖረናል። ስፖርትና ሌሎች ጥንቅሮችንም ይዘናል። ሰዓት እንዳፈቀደ እየቆየን ምናስተዋውቃችሁ ይሆናል። አብራችሁን ታመሹ ዘንድ በአክብሮት የምንጋብዛችሁ መሰናዶውን በመምራት ኤደን ገረመው፣ ከምስልና ድምጽ ምህንድስና ደግሞ ንጉሱ ታምሬ፣ ላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋርና ዘጋቢዎች ጋር በመሆን ነው። አብራችሁን ሆኑ። ጋቢና ቤ ጀምሯል። ወደ ዘገባዎቻችን ነው የምንሻገረው። ከሰሞኑ በዋሽንግተን ዲሲ እና አካባቢዋ የሚኖሩ ትውልደ ኢትዮጵያውያን በትውልድ ሀገራቸው በተካሄደው ጦርነት ወቅት የወደሙ ተቋማትን ለመርዳት የሚውል የገቢ ማሰባሰቢያ ዝግጅት አድርገዋል። በቨርጂኒያ ወተርፎርድ አዳራሽ በነበረው ዝግጅት ላይ ከኪነ ጥበብ ዝግጅቶች ጎን ለጎን ትውልደ ኢትዮጵያውያን የአቅማቸውን የገንዘብ ማሰባሰብ እንዲያደርጉ የሚያበረታቱ መርሃ ግብሮች ተከናውነዋል። ሀብታሙ ስዩም በዝግጅቱ ላይ ተገኝተው ያሰናዳው ዘገባ ቀጥሎ ይቀርባል።
ከአንድ ዓመት የተሻገረው የሰሜን ኢትዮጵያ ጦርነት የብዙሃንን ሕይወት ቀጥፏል። በዓመታት ውስጥ የተገነቡትን በወራት ውስጥ እንዳልነበሩ አድርጓል። ከዚህ ከባድ ጊዜ ጋር እየተጋፈጡ የሚገኙ ወገኖችን ለመርዳት ርብርብ ከሚያደርጉት መካከል በሰሜን አሜሪካ የሚኖሩ ትውልደ ኢትዮጵያውያን ይገኙበታል። በማህበረሰብ አቀፍ የሰብአዊና ማህበራዊ አገልግሎት ዘርፍ ባለው ተሳትፎ የሚታወቀው ወገን የተሰኘው ተቋም ያዘጋጀው ሰሞነኛ የገቢ ማሰባሰብ ዝግጅት ዓላማም ይህን ጥረት ማገዝ እንደሆነ የተቋሙ ኃላፊ ኒኒ ለገሰ ይናገራሉ።
ወገን ሲባል ስሙን ከባድ ስም ይዘናል፣ ወገን የሚል ስም እና ወገን በተጎዳ ጊዜ የአቅማችን ለማድረግ እንጥራለን እና ይሄኛው ዝግጅታችን ያተኮረው ገንዘብ ማሰባሰቢያ ሙሉ ለሙሉ የዛሬው ለተጎዱ ወገኖቻችን ትምህርት ቤት ትበትነው ትምህርት ቤት መሄድ ላልቻሉ ተማሪዎች ትምህርት ቤት እንዲሄዱ እገዛ የአቅማችንን አሰባስበን ሰውን አዝናንተን ተመካክረን ለሀገራችን ጥሩ ምኞት ተመኝተን የምናገኘውን ገቢ ለማበርከት ነው።
ከ22 ዓመታት በፊት በሰባት በጎ ፈቃደኛ ሴት ትውልደ ኢትዮጵያን የተመሰረተው ተቋሙ ከዚህ ቀደም ዓመት ጠብቆ በሚያደርጋቸው ዝግጅቶች ለበርካታ ኢትዮጵያውያን ተስፋንና መልካም እድልን የፈነጠቁ ተግባራትን ሲከውን እንደባጀ ኒኒ ያስታውሳሉ።
ከዚህ በፊት እኛ አንድ ትምህርት ቤት አቤልቲ ጅማ ላይ አሰርተናል። አካባቢ ውስጥ ተበትኖ ስለነበረ ተማሪዎችም 2016 ዓመት ሆነው መሰለኝ ከእዛ ጋር ለመጀመሪያ ጊዜ በ10 ዓመት አኒቨርሰሪያችን ላይ ገቢ ማሰባሰብ አዘጋጅተን ሙሉ ለሙሉ ትምህርት ቤቱ እንዲጨረስና ለአካባቢው ሰዎች አስረክበን ወጥተናል። የአስተዳደር እውቀቱም የለን እንኳን በግንባቱም በስሜት ነው እንጂ ያለ እውቀት ያደረግነው ነገር ነው። እሱ ነው በትምህርት ደረጃ የረዳ ነው። ሌላው የምንንከባከባቸው ቤተሰቦቻችን በትምህርት እንዲጎለብቱልን በጣም የቱተሪንግ የሜንተርሽፕ የተለያዩ ዝግጅቶችን እናደርጋለን። ለትምህርት ቤቶች ደግሞ አንዳንድ ቁሳቁስ ለችግረኛ ቤተሰቦች እንዲዳረስ እርሳስ፣ እስክርቢቶ፣ መጽሐፍ ምናምን የመሳሰሉትን እኛም ሲኖረን ሰው ሲግዘን እናጋራለን።
ኢትዮጵያና ኢትዮጵያውያን በተለያዩ ተፈጥሯዊና ዘመናዊ ችግሮች ሲፈተኑ በውጭ ሀገራት የሚኖሩ የኢትዮጵያ ወዳጆች ያቅማቸውን ሲለግሱ ሰንብተዋል። እንዲህ ያለውን ልግስና ፋይዳ ያስረዱን ደግሞ ሌላኛው የተቋሙ መስራችና የመርሃ ግብሩ አስተባባሪ ኤልሳቤጥ አፈሳ ናቸው።
እዚህ ያለነው ኢትዮጵያውያን ዲያስፖራ ነው። ዋናው ኢትዮጵያ መርዳት የምንችለው እኛ ነው። ሌላ ሰው ሊረዳት አይችልም። ያለችን አንድ ሀገር ናት ኢትዮጵያ። እኛም ደግሞ ለኢትዮጵያ ልጆቿ እኛ ነን። ስለዚህ በተቻለ መጠን እንዲህ አይነት ነገር በሚደርስበት ጊዜ አለንላችሁ ማለት የሚገባን እኛ ነን። ዋናው ደግሞ ልረዳ የምንችለው ገንዘብ ነው። ዋናው አስፈላጊ ነገር ለሁሉም ነገር ገንዘብ ነው። ሰው ይራባል፣ በየቦታው በየአቅጣጫው ይሄዳል፣ ይፈናቀላል። ይህንን ነገር ደግሞ መልሶ ማቋቋም ያለብን እኛ ነው። ምክንያቱም እኛ ከዛ ወጣ ብለን ፕሪቪሌጅ ሆነን እዚህ ሀገር የራሳችን ስራ እየሰራን ገቢ እያመጣን ልጆቻችን እናሳድጋለን። ስለዚህ ከዛችው ካለችን ላይ መካፈል የኢትዮጵያ ባህል ያ መካፈል ነው። ስለዚህ እኛ ምንን አምነን ካለችን ላይ በገንዘብ ብዙ ጊዜ በገንዘብ ለመርዳት ነው እናስበው። ገንዘቡ ደግሞ አሁን ወደ ትምህርት ቤት ማሰሪያ እንዲውል ለቀለም መሸመቻ እንዲውል ብዙ ነገሮች ብዙ ቀዳዳ እንዲሸፍን ማድረግ ይችላል።
ወገኔ ባዘጋጀው የሰብአዊነት የገቢ ማሰባሰቢያ ዝግጅት ላይ ካገኘኋቸው የዓላማ ደጋፊዎች መካከል አንዷ የሕክምና ባለሙያ የሆኑት ቅድስት አሰግድ ናቸው። ዓመት በዓመት ሲተካ የተቋሙን መሰል ዝግጅቶች የመደገፋቸውን ምክንያት ያስረዳሉ። በዓመታት ውስጥ የተከናወኑትንም ያስታውሳሉ።
እኔም ሁሉም ተማሪ ቤት አብረን ያደግን ጓደኛሞች ነን። በጣም ይሄንን ለመደገፍ የፈለኩበት ምክንያት ቤተሰብን አንድ ላይ ሰብስበው ሳይለያዩ ማለት ነው፣ ልጆች ከእናት ከአባት ሁሉ አንድ ላይ ሰብስበው ከህፃንነት ሁሉንም እየደገፉ አብረው አድገው እያየን ተመርቀው እነሱ ደግሞ እኛን ተመልሰው መጥተው እርዳታ ውስጥ ሲገቡ ማየት በጣም የሚያስደስት ነገር ስለሆነ በቃ ይሄን መደገፍ ያለብን ነው። በጣም ብዙ ለውጥ ማምጣት ይችላሉ። ብዙ እዚህ ሀገር በፕሮፌሽናል የሆኑ ሰዎች አሉ። ብዙ አይወስድም ለመርዳት አገራችንን ለመርዳት ሰውን ለመርዳት ብዙ አይወስድም፣ ትንሽ ነው። ስለዚህ ሁላችንም እየተደራጀን ትንንሽ ነገሮች ብናደርግ በጣም ብዙ ነገር ለመርዳት እንችላለን፣ አገራችንን ከፍ ለማድረግ።
ምሽቱ ተቋሙ መልሶ ሊያስገነባቸው ላሰባቸው የመጪ ትውልድ ተስፋ ለሆኑ ተቋማት ማሰሪያ የሚሆን በሺዎች የሚቆጠር ገንዘብ ተሰብስቦበታል። አዝናኝ ትርኢቶችም ቀርበውበታል። ከሁሉም ግን በብዙ ሺህ ማይሎች ርቀው የሚኖሩ ኢትዮጵያውያን የዘወትር ትኩረታቸው ከትውልድ ሀገራቸው የራቀ አለመሆኑን ዳግም አስተዋሽ ይመስላል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቅማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ለጋቢና ቪኦኤ ያላችሁን አስተያየቶች ደግሞ ቪኦኤ አምሃሪክ ፌስቡክ ገጽ ላይ እንዲሁም ደግሞ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ልታገኙ ትችላላችሁ። እዛ ላይ ልትተውልን ትችላላችሁ። ያመለጣችሁን መሰናዶችም እዛ ላይ ትከታተሉ ዘንድ በአክብሮት እንጋብዛለን። ዝግጅቶቻችን በኢትዮ ሳት ሳተላይት ላይ የሚተላለፍ ነው። በቀጣይ የምናልፈው ደግሞ ወደ ስፖርት መሰናዷችን ነው። በተለያዩ የአውሮፓ ከተሞች በተካሄዱ የማራቶን ውድድሮች ኢትዮጵያውያን አትሌቶች አሸንፈዋል። ከሩሲያ ዩክሬን ጦርነት ጋር ተያይዘው ፈተና የተጋረጠበት የቼልሲ ለአሜሪካዊ ባለሀብት መሸጡ ታውቋል። የዓለም ዋንጫ የፍጻሜ ጨዋታን ለመታደም የ3 ሚሊዮን ትኬት ጥያቄዎች ፊፋ መቀበሉን አስታውቋል ይለናል። ኬኔዲ አባተ ይቀጥላል።
ኢትዮጵያውያን አትሌቶች ነው። በስፔን ባርሴሎና ትናንት በተካሄደ የማራቶን ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታ ከአንደኛ እስከ ሶስተኛ ያለውን ደረጃ በመያዝ ነው ያሸነፉት። በሴቶች ምድብ የተካሄደውን ውድድር አትሌት መሰረት ገብሬ በ2 ሰዓት ከ23 ደቂቃ ከ11 ሰከንድ በማጠናቀቅ የራሷን ምርጥ ሰዓት ከ4 ደቂቃ በላይ እንዲሁም የስፍራውን ክብረ ወሰን በ42 ሰከንድ በማሻሻል አሸንፋለች። የሀገሯ ልጆች አያንቱ ኩሜላና ዘነቡ ፈቃዱ ደግሞ ሁለተኛና ሶስተኛ በመውጣት የብርና የነሐስ ሜዳሊያ ባለቤት ሲሆኑ የ4ኛነትና የ5ኛነቱን ደረጃ ይዘው ያጠናቀቁትም ኢትዮጵያውያን አትሌቶች ናቸው። በወንዶች ምድብም እንዲሁ ኢትዮጵያዊው ይሁንልኝ አዳነ በ20553 የስፍራውን ክብረ ወሰን እንዲሁም የራሱን ምርጥ ሰዓት በማሻሻል ውድድሩን በአንደኝነት አጠናቋል። ኢትዮጵያውያን ገብሩ ረዳኸኝና ከበደ ዋሚ ደግሞ ሁለተኛና ሶስተኛ የወጡ አትሌቶች ናቸው። በቼክ ሪፐብሊክ ፕራግ በተካሄደ ሌላ የማራቶን ውድድር ደግሞ በሴቶች ኢትዮጵያዊቷ በቀለች ጉደታ ውድድሩን 2:22:56 በሆነ ሰዓት በማጠናቀቅ ስታሸንፍ ኬንያዊቷ ፑሪቲ ቻንጎኒ ሁለተኛ፣ ሌላኛዋ ኢትዮጵያዊት ስንታየው ለውጣኝ ሶስተኛ ደረጃን ይዘዋል። ኬንያዊው ኖበርት ኪገን ባሸነፈበት በወንዶች ምድብ ደግሞ ኢትዮጵያውያኑ ከልክል ገዛኸኝና ይታያል አጥናፉ ሁለተኛና ሶስተኛው ተዋል። በሊዝበን ግማሽ ማራቶን ደግሞ በሴቶች ኢትዮጵያዊቷ ፀሐይ ገመቹ ኬንያዊቷን ብሪጅት ኮስጌና ሌላኛዋን ኢትዮጵያዊት ጎቲቶም ገብረስላሴ አስከትላ በመግባት አሸንፋለች። በወንዶች ምድብ ደግሞ ኢትዮጵያዊው መሐመድ ኢሳ ሁለተኛ ሲሆን የአንደኝነቱንና የሶስተኝነቱን ደረጃ ያዙት ደግሞ ኬንያውያን አትሌቶች ናቸው። የባህር ዳር ዓለም አቀፍ ስታዲየም ውድድሮችን የማስተናገድ አቅም በካፍ ግምገማ እንደተደረገበት ተገለጸ። የአፍሪካ ዋንጫ ማጣሪያ ውድድር ከመጀመሩ በፊት የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የባህር ዳር ዓለም አቀፍ ስታዲየምን መገምገሙን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ከቅርብ ጊዜያት ወዲህ ኢትዮጵያ በሀገሯ የምታካሂዳቸውን ዓለም አቀፍ ውድድሮች ስታስተናግድበት የነበረው ብቸኛው የባህር ዳር ስታዲየም ካለፈው ጥቅምት ወር ጀምሮ በአፍሪካ እግር ኳስ ኮንፌዴሬሽን ካፍ መታገዱ ይታወሳል። ካፍ በጥቅምት ወር ባሳለፈው ውሳኔ ስታዲየሙ እንዲያሟላ ያስቀመጣቸው መስፈርቶች እስኪሟሉ ድረስ ኢትዮጵያ በሜዳዋ የምታደርጋቸውን ጨዋታዎች በገለልተኛ ሀገር እንድታከናውን መወሰኑን ተከትሎ የተለያዩ ስራዎች ሲሰሩ መቆየታቸውን ፌዴሬሽኑ አመልክቷል። ከነዚህም መካከል በመጫወቻ ሜዳ የሚዲያ ክፍል፣ የቪአይፒ የተመልካች ፋሲሊቲ፣ የሕክምና ክፍልና ተያያዥ ግብአቶች ላይ የማሻሻያ ስራ መደረጉንና ከካፍ ተወክለው የመጡት ሚስተር ኢቫን ኪንቱ ባለፈው ሐሙስ ሚያዝያ 27 በስታዲየሙ ተገኝተው ምልከታ ማድረጋቸውንም ነው የገለጸው። ሚስተር ኢቫን የምልከታቸውን ሪፖርት ለካፍ ካቀረቡ በኋላ ኢትዮጵያ ከግብጽ ጋር የምታደርገውን የአፍሪካ ዋንጫ ማጣሪያ ሁለተኛ ጨዋታ ጨምሮ በቀጣይ በሜዳዋ የምታደርጋቸውን ዓለም አቀፍ ጨዋታዎች እንድታከናውን የሚያስችላትን ፈቃድ የማግኘት አለማግኘቷ ጉዳይ በቅርብ ቀናት ምላሽ እንደሚያገኝ ይጠበቃል። ለ2023 የአፍሪካ ዋንጫ ማጣሪያ ድልድል በምድብ 4 ኢትዮጵያ ከግብጽ፣ ጊኒና ማላዊ ጋር መደልደሏ የሚታወቅ ነው። ከሩሲያና ዩክሬን ጦርነት ጋር ተያይዞ ፈተና የተጋረጠበት ክለብ ቼልሲ ለአሜሪካ ባለሀብት መሸጡ ታውቋል። አሜሪካዊው ቢሊየነር ቶድ ቦሊ ከሩሲያዊው ሮማን አብራሞቪች ቼልሲን መግዛታቸውንና ውሉ ሲጠናቀቅ የክለቡ አዲሱ ባለቤት እንደሚሆኑ ክለቡ ባወጣው መግለጫ አስታውቋል። ቶድ ቦሊና በእስራቸው የሚገኙ ኩባንያዎች ግሩፕ ቼልሲን 4.25 ቢሊዮን ፓውንድ በሚጠጋ ገንዘብ መግዛታቸውን ነው ክለቡ ይፋ ያደርገው። የሽያጭ ሂደቱ በተያዘው የግንቦት ወር የመጨረሻ ቀናት እንደሚጠናቀቅም ተገልጿል። አዲሱ የክለቡ ባለቤት ለመሆን በሂደት ላይ የሚገኙት ቦሊ ትናንት ቼልሲ ወልቭስን አስተናግዶ ሁለት አቻ የተለያየበትን ጨዋታ በስታንፎርድ ብሪጅ ተገኝተው ተከታትለዋል። በቶድ ቦሊ የሚመሩ ኩባንያዎች ግሩፕ ለክለቡ ግዢ ከሚያወጣው ገንዘብ 2.5 ቢሊዮን ፓውንዱ የክለቡን ድርሻ ለመግዛት የሚውል ነው። ይህ ገንዘብ በዩናይትድ ኪንግደም መንግስት ዝግ የባንክ ቁጥር ወይም አካውንት እንደሚቀመጥና አብራሞቪች በገቡት ቃል መሰረት በሩሲያና ዩክሬን ጦርነት ጉዳት የደረሰባቸውን ሰዎች ለመደገፍ የበጎ አድራጎት ስራ እንደሚውል ክለቡ አስታውቋል። የተቀረው 1.75 ቢሊዮን ፓውንድ ደግሞ ቶድ ቦሊና ኩባንያዎቻቸው በክለቡ የተለያዩ ክፍሎችና አገልግሎቶች ላይ ኢንቨስት የሚያደርጉት እንደሆነ ነው የተጠቆመው። ሩሲያዊው የቼልሲ ባለቤት የነበሩት ሮማን አብራሞቪች ለክለቡ ያበደሩት 1.5 ቢሊዮን ፓውንድ እንዲመለስላቸው እንደማይጠይቁ ከዚህ ቀደም ቃል መግባታቸውም ተገልጿል። የሩሲያና ዩክሬን ጦርነት መጀመሩን ተከትሎ ከፕሬዝደንት ፑቲን ግንኙነት አላቸው በሚል የብሪታንያ መንግስት በአብራሞቪች ላይ የተለያዩ ማዕቀቦች የጣለ በኋላ ነበር ባለሀብቱ ለ19 ዓመታት በባለቤትነት ያስተዳደሩትን ክለብ ለሽያጭ ያቀረቡት። በዓለም ዋንጫ የፍጻሜ ጨዋታ ላይ ለመታደም የ3 ሚሊዮን ትኬት ጥያቄዎችን መቀበሉን ፊፋ አስታወቀ። የዓለም እግር ኳስ አስተዳዳሪው አካል ፊፋ ኳታር ለምታስተናግደው የዓለም ዋንጫ የፍጻሜ ጨዋታ የ3 ሚሊዮን ትኬት ጥያቄዎችን መቀበሉንና በአንዳንድ የውድድሩ የምድብ ደረጃ ጨዋታዎች ላይ ለመሳተፍም ከፍተኛ ፍላጎት መኖሩን ገልጿል። የአሶሺየትድ ፕሬስ መረጃ እንደሚያመለክተው አርጀንቲና ከሜክሲኮ ለምታደርገው ጨዋታ የቀረበው የ2.5 ሚሊዮን የትኬት ጥያቄና እንግሊዝ ከዩናይትድ ስቴትስ ላላት ጨዋታ የቀረበው የ1.4 ሚሊዮን ትኬት ጥያቄ ከፍጻሜው ጨዋታ ቀጥሎ በ32 ቡድኖች መካከል የሚደረጉ ጨዋታዎችን ለመመልከት ከቀረቡ የትኬት ጥያቄዎች ከፍተኛዎቹ ናቸው። ከሁለተኛው የሽያጭ ምዕራፍ በኋላ ከዩናይትድ ስቴትስ፣ እንግሊዝና ኳታር ከ2 ሚሊዮን በላይ የትኬት ጥያቄዎች ቀርበዋል የተባለው በአርጀንቲና፣ ብራዚል፣ ፈረንሳይ፣ ሜክሲኮና ሳውዲ አረቢያ ያሉ ደጋፊዎችም በሚሊዮን የሚቆጠሩ ትኬቶችን የጠየቁ ሲሆን ከህንድና የተባበሩት አረብ ኤምሬቶች ደግሞ ከመጀመሪያው የሽያጭ ምዕራፍ ጋር ሲነጻጸር የትኬት ጥያቄዎች ቁጥር ዝቅ ማለቱ ተገልጿል። እንደ ጎርጎሮሳውያኑ ከግንቦት 31 ጀምሮ ደጋፊዎች የትኬት ማመልከቻቸው ውጤት ይደርሳቸዋል ተብሏል። በመጀመሪያዎቹ ሁለት የሽያጭ ደረጃዎች ለኳታሩ የዓለም ዋንጫ በድምሩ 40.5 ሚሊዮን ትኬቶች የተጠየቁ ሲሆን ይህም ለሩሲያ የዓለም ዋንጫ በተመሳሳይ የሽያጭ መስኮች ከቀረቡት 8.5 ሚሊዮን የትኬት ጥያቄዎች በከፍተኛ ቁጥር የሚበልጥ ነው። የዓለም ዋንጫው ሰኞ ህዳር 12 2015 ዓመተ ምህረት ሴኔጋል ከኔዘርላንድስ ጋር በሚያደርጉት የመክፈቻ ጨዋታ ነው የሚጀመረው። ለዛሬ ምረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለስፖርት ዘገባዎቹ አመሰግናለሁ። አድማጭ ተመልካቾቻችን በሬዲዮ ቴሌቪዥን መሰናዷችንን እንቀጥላለን። በፌስቡክ ገጻችን ላይ በዛሬው ዕለት እናካሄዳለን ብለን ያሰብነው የቀጥታ የስልክ መስመር ውይይትን ማካሄድ አልቻልንም። የስልክ መስመሩ ላይ እንግዶቻችን ልናገኝ ስላልቻልን ነው። በነገው ምሽት ይዘን የምንመለስ ይሆናል። ወደ ተከታዩ ዘገባ እናልፋለን። ቱባ መጽሐፍት ለወጣቶች የንባብ ባህልን ለማሳደግ ያለመ አዲስ መተግበሪያ ነው። በእጅ ስልክ ላይ የሚጫነው ይሄ መተግበሪያ መጽሐፍት በድምጽ ሲተርኩ ያስደምጣል። አዳዲስ መጽሐፍትንም ደግሞ በዲጂታል ቅጂ ያቀርባል። ሀብታሙ ስዩም የቱባ መጽሐፍት ፈጣሪ የሆነው የስበት ቴክኖሎጂ አጋርሳች ሌኩን ይልማን አነጋግሮ ያሰናዳው ቀጥሎ ይቀርባል።
ቱባ አፕሊኬሽን ያው ከሁለት አመት ተኩል በላይ የፈጀነበት ፕሮጀክት ነበረ። አሁን ላይ ከአንድ ወር አካባቢ በፊት ለገበያ ውለነዋል። ተቀዳሚ አላማው ምንድነው? ደራሲያንን በይበልጥ ተጠቃሚ ለማድረግ ማለት ነው። የተሻለ ሮያልቲ ክፍያ እንዲያገኙ፣ ከሱም ተጨማሪ ደግሞ በህትመት ወቅት የሚያጋጥማቸውን አንዳንድ መጉላላቶችና የትራንስፓረንሲ ኢሹዎችን ለመቅረፍ፣ ከዛም በተጨማሪ ደግሞ ተደራሲው በየትኛውም የሀገራችን ክፍል ሆኖ ለጊዜው መጽሐፍቶቹን ማግኘት እንዲችል፣ ክፍለ ሀገርም በከተማ ውስጥም ያለ ማንኛውም ኢንተርኔት እና ስማርትፎን ያለው ሰው መጽሐፍትን በኢቡክ እና ትረካ ወይም በኦዲዮ ቡክ ሌላው ዓለም ላይ እንዳለው እኛም ሀገር የእኛ ሀገር ድርሰቶች በዛ መልኩ እንዲሰራጩ ነው እየሰራ የምንገኘው።
በአሁኑ ሰዓት ምን ያክል መጽሐፍት በእናንተ ቋት ውስጥ ይገኛል? በድምፅ የተተረኩት ምን ያክል ናቸው? እንዲሁ ደግሞ ለንባብ የቀረቡትስ ምን ያክል ናቸው?
ወደ 50 የሚጠጉ መጽሐፍት ነው አሁን ለጊዜው አፕሎድ ያደረግነው። ፕሮዳክሽን ላይ ያሉ ሌሎችም ይኖራሉ። በኦዲዮ ቡክ ደረጃ ወደ 10 የሚጠጉ ይመስለኛል፣ ካልተሳሳቱ። ኤግዛክት ቁጥሩን አላውቀውም። ኦልሬዲ ፕሮዳክሽን ላይ ያሉም ስላሉ ምን ያህሎቹ ወደ ሲስተም አፕሎድ እንደተደረጉ ለጊዜው ትክክለኛውን ቁጥር አላውቀውም፣ ግን 50 አካባቢ የሚሆኑ መጽሐፍት እንዳሉ አውቃለሁ።
በእናንተ አውታር ላይ የሚቀርቡ መጽሐፍትን የምትመርጡበት መስፈርት አላችሁ ወይንስ ማን የሚያሳተመ ሰው ወይንም በድምጽ ማቅረብ የሚችል ሰው ስራዎቹን ማቅረብ ይችላል?
ለጊዜው እኛንን ወደ ደራሲዎቹ እየሄድን ኮንታክት እያደረግናቸው የነበረው ገና ወደ ገበያም ስላልወጣ እኛንም ኤግዚስተንስ አብዛኛዎቹ ስለማያውቁ እንደዛ ነበረ። አሁን ላይ ግን ራሱ ደራሲዎችም ኮንታክት እያደረጉን ይገኛሉ። ከዚህ በፊት በህትመት የወጣ መጽሐፍ ነው ለጊዜው የምንቀበለው ከእነሱ ጋር። ከዛ የዲጂታል ፐብሊሽንግ መብቱን እንወስድና ኢቡኩን ወደ ራሳችን ፋይል ፎርማት ቀይረን ሚስጥራዊነት ተጠብቆ ኢንክሪፕትድ ሆኖ እኛ ሲስተም ላይ ይገባል ማለት ነው። ማንም ሰው ሰርቆ በተለያዩ ሶሻል ሚዲያዎችም በምንም ማጋራት እንዳይችል ስታንዳርዱን ጠብቆ ነው የተሰራው። ኦዲዮ ቡኮቹም በዛው መልኩ ደግሞ በራሳችን ስቱዲዮ ፕሮዳክሽናቸውን ራሳችን ኮስቱም ከቨር እናደርግና እነሱንም መጽሐፎቹን በዛ መልኩ እናወጣለን ማለት ነው። ጊዜው እንደዛ ነው ያለው።
ይሄ የእናንተ አገልግሎት ኢትዮጵያ ውስጥ የንባብ ባህልን በማሳደግ ረገድ፣ ወጣቶች ወደ ንባብ ወደ መጽሐፍት ፊታቸውን እንዲያዞሩ በማድረግ ረገድ ምን አይነት ጠቀሜታ ይኖረዋል ብላችሁ ታስባላችሁ?
በጣም ላቅ ያለ ሚና ይኖረዋል። አሁን ላይ እንግዲህ ያው እኛ ወደ ገበያው ከመግባታችንም በፊት ማርኬት ሪሰርች ስናደርግ ነበረ። ዩኒቨርሲቲ አካባቢ ያለውም ሰው የመጽሐፍቶች መወደድ፣ የዋጋቸው የፕሪንቲንግ ኮስት ከፍ ማለት መጽሐፍቶች ዋጋቸውን ከፍ ስለሚያደርገው ንባብ ላይ ትኩረት እንዳይሰጥ እያደረገው ነው። አሁን ላይ ደግሞ ቴክኖሎጂ ስላለ አብዛኛው ሰው ስልኩ ላይ ነው የሚገኘው እና ወደ ክፍለ ሀገርም መጽሐፉንም ማሰራጨት ስለማይቻል እኛ ሀገር ባለው ሎጂስቲክስ መጽሐፎች ብዛት ወደ ክፍለ ሀገርም ስለማይደረሱ ክፍለ ሀገር ላለውም ሰው፣ በዚህም ከተማ ያለው ሰው ደግሞ በተመጣጣኝ ዋጋ መጽሐፍቶችን እንዲያገኝ ያደርጋል። ንባብ ባህልንም በእርግጠኝነት ያው ከነበረበት ቢሆን ያለ እርምጃዎች ከፍ እናደርጋለን እናሻሽም ብለን ነው እየሰራ ነው ያለነው።
እንደዚህ ያለው አገልግሎት በሌሎች ሀገራት በተለይ በምዕራባውያን በአውሮፓውያን ሀገራት እንዲሁም ደግሞ በተወሰኑ የአፍሪካ ሀገራት ውስጥ የተስፋፋና ብዙ ሰዎችም የሚጠቀሙበት ነው። ኢትዮጵያ ውስጥ ከሞላ ጎደል አዲስ ይመስለኛል። ከዚህ በፊት የተጀመሩ አገልግሎቶች ነበሩ፣ ብዙም አልገፉም፣ ብዙም አልተስፋፉም። ይገጥመናል ብላችሁ የምታስቡት ተግዳሮት ምንድን ነው? በምንስ መንገድ ልትፈቱ ታስባችኋል?
ያው አንድ ተግዳሮት ሆኖብን የነበረው ያው የደራሲዎች እንዴት ነው ይህ ሲስተም የሚሰራው የሚለውን እሱን ማሳየት ማስረዳቱ፣ እኛን ሲስተም እንዲቀላቀሉ የማድረጉ መጀመሪያ ሰሞን ላይ ሲያጋጥመን የነበረ ተግዳሮት ነው። እሱንም ያው የድርጅቱን ፕሮፌሽናሊዝም እና አሰራራችንን ትራንስፓረንሲውን ካዩ በኋላ ያው ቅድም ያልኳቸውም አንጋፋዎቹም ደራሲዎች ወጣቶቹም ሀሳቡን ወስደውት ሀሳቡን ገዝተውት ከኛ ጋር እየሰሩ ይገኛሉ። እሱ ነበር እንደ ተግዳሮት አንድ ያስቸገረን። ያው ሁለት ደግሞ ያው የቴክኖሎጂ አዌርነሱ ትንሽ ስለሚያስቸግረኝ ሀገር ኢቨን ከሳይንአፕ ጀምሮ በቀላሉ ሳይንአፕ ማድረግ ኢሜል አድሬሳቸውን በስርዓት ማስገባት የማይችሉ አንዳንድ ዩዘሮች እያጋጠሙን ነው። አሁን ላይ እሱ ነው እያስቸገረን ያለው። እሱንም ሚቲጌት የምናደርግባቸውን መንገዶች ያው እየፈለግን እና መፍትሄዎችን ወዲያው ለመስጠት እየሞከረ ነው።
የመጪ ዘመን ህልማችሁ ወይንም ግባችሁ ምንድን ነው?
በጣም ጥሩ። ያው አሁን ላይ ለጊዜው በሎካል ፔመንት ሲስተም ብቻ ነው የሚሰራው ሲስተማችን። ያ ማለትም በኢትዮጵያ ንግድ ባንክ፣ በአቢሲኒያ ባንክ እና በቴሌብር የዲጂታል ክፍያ አማራጮች ብቻ ነው ክፍያዎችን ተጠቃሚዎች መፈጸም የሚችሉት። ከዚህ በኋላ ግን ወደ ኢንተርናሽናል ፔመንትም በውጭውም ዓለም ያለው ኢትዮጵያዊ ደግሞ እነዚህን አገልግሎቶች ማግኘት እንዲችሉ ለእነሱ ያው በተቻለም በቅርብ ጊዜያት ውስጥ እሱኛውን ሲስተም ለመዘርጋት እየሞከርን ነው። ከእሱም በተጨማሪ ያው አሁን ላይ ላይብራሪያችን አነስ ስለሚል እሱ ላይ እሱን የማዳበር እሱን የማስፋት ስራ ላይ እየሰራ እንገኛለን። እንግዲህ በተቻለን ጥሩ አይነት እንዴት ነው ኢትዮጵያዊ ፕሮዳክት ሲባል ያለችውን ስቴሪዮታይፕ አጥፍተን ጥሩ ነገር ጥራቱን የጠበቀ ነገር ዓለም አቀፍ ስታንዳርዱን የጠበቀ ነገር ይዘን መጥተናል። እሱን ደግሞ ለተደራሲው በስርዓቱ ለማድረስ እና በቀጣይ እንግዲህ ጥሩ ኢትዮጵያዊ መተግበሪያዎች ከሚባሉት አንዱ ለመሆን ነው እየሰራን የምንገኘው።
እጅግ በጣም አመሰግናለሁ ላይኩን ቱባ ስለተሰኘው መጽሐፍት በድምፅ እየተተረኩ ስለሚቀርቡበት እንዲሁም ደግሞ እንዲሁ ለንባብም ስለሚቀርቡበት አዲስ አገልግሎት ስለነገርከን በጣም አመሰግናለሁ። መልካም የስራ ጊዜ ይሁንላችሁ። መልካም ምሽት ይሁንልን።
እሺ እሺ፣ እናመሰግናለን። በጣም መልካም
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
የጋቢና ቪኦኤ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። እዚህ ላይ አረፍ እንበልና የሙዚቃ ምርጫ እናሰማችኋለን። ከሙዚቃ በኋላ እንመለሳለን። Even when አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ የሰኞ ምሽት ግንቦት 1 2014 ዓ.ም መሰናዷችን ነው። ከኛ ጋር ስለሆናችሁ እናመሰግናለን። ቀደም ብለን የሰማነው በርገር ፐርፌክት የተሰኘችው ሙዚቀኛ ፕሪዝነር ኦፍ ላቭ ሚሎን ዜማ ስታቀነቅን ነበረ። እንደተዝናናችሁ ተስፋ እናደርጋለን። በእሮብ ምሽት ስለሚኖረን ውይይት እናስተዋውቃችሁ። በዛሬው ምሽት ይሄ ውይይት ይኖረናል ብለን አስተዋውቀናል በፌስቡክ ገጻችን ላይ። ግን በስልክ ቁጥሮቹ አለመግባት ምክንያት በቴክኒክ ብልሽት ልናካሂደው አልቻልንም ይሄንን ውይይታችንን ማለት ነው። ውይይታችን የሚሆነው የህፃናት ስርቆትና ወንጀል ላይ ነው። ህፃናት በሁሉም ባለም ክፍል ለአስከፊ ለሆነ ለጉልበትና ለወሲብ ብዝበዛ ሲባል ከመኖሪያ ቀያቸው ይሰረቃሉ። በኢትዮጵያም ከጊዜ ወደ ጊዜ እነዚህን መሰል ዜናዎች በሰፊው እየተሰሙ ነው። በኢትዮጵያ እንደ ሀገር በህፃናት ስርቆት የህፃናት ስርቆት ወንጀል ቢሆንም ይሁን እንጂ ሀገሪቱ እንደ አውሮፓውያን አቆጣጠር ከ1980 ዓመተ ምህረት በሄግ ኮንቬንሽን የጸደቀውን ዓለም አቀፍ የህፃናት ጠለፋና ስርቆት ኮንቬንሽን ፈራሚ አይደለችም። ይህም ህፃናት በህገ ወጥ መንገድ ከቦታ ቦታ እንዲንቀሳቀሱና ከሀገር እንዲወጡ የራሱን የሆነ ክፍተት ትቷል። ህፃናት ከቤተክርስቲያን፣ ከትምህርት ቤት፣ ከሚማሩባቸው እንዲሁም ደግሞ ከሚጫወቱባቸው ቦታዎች ላይ በሚያምኗቸው ሰዎች እየተታለሉ እንዲሁም በስርቆት እየተወሰዱ ይገኛሉ። ከሰሞኑም 19 ህጻናት ከወላይታ ተሰርቀው በማዳበሪያ ታፍነው ወደ አዲስ አበባ ሲወሰዱ መያዛቸውን የሚያትት ዜና በማህበራዊ ሚዲያ ላይ ሲመላለስና ሲንሸራሸር ቆይቷል። እኛም ይሄንን መነሻ አድርገን ነው ውይይት ያሰናዳ ነው። ይሄን ጉዳይ መፍትሄ ያስፈልገዋል በሚለው መፍትሄው ምን መሆን አለበት፣ እንዴትስ መሆን ይችላል በሚለው ጉዳይ ላይ እንወያያለን። ሮብ ምሽት እንግዶቻችንን ይዘን ያሉብንን የቴክኒክ ብልሽቶች አስተካክለን የምንመለስ ይሆናል። ከኛ ጋር ስለነበራችሁ ቆይታ እናመሰግናለን። ጋቢና ቪኦኤ እንግዲህ የዕለቱን መሰናዶ እዚህ ላይ እያጠናቀቀ ነው። ሳስተናግዳችሁ ያመሸሁት ኤደን ገረመኝ፣ ንጉሱ ታምሬ በምስልና ድምጽ ምህንድስናው አብሮን ነበረ ከምሽቱ፣ እንዲሁም ደግሞ አባየው ገበያ የዌብ ፕሮዲሰራችን ናት። ግርማ ደገፋውና ሲሳይ አሸናፊ የምስል ኤዲቲንጉን አብረውን ቆይተዋል። ሀብታሙ ስዩም ደግሞ ሲያስተባብር አብረውን አምሽቷል። ሌሎችም የአሜሪካ ድምፅ ዘጋቢዎች ጋር በመሆን እሰናብታችኋለሁ። በነገው ምሽት በመደበኛ መሰናዶ እንጠብቃችኋለን። ሰላም ጤና ስጥልኝ። ደህና ደሩ።